የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ የገና ማግስት ታህሳስ 29 2017 ዓመተ ምህረት ዝግጅታችን ከዋሽንግተን ዲሲ በራዲዮ በቴሌቪዥን ስርጭታችን ጀመረ። በደቡብ ኢትዮጵያ ክልል በቆሬ ዞን 2 አርሶ አደሮች በታጣቂዎች መገደላቸው ተገለጸ። የአካባቢው ነዋሪዎችና የክልሉ የአካባቢው ባለስልጣናት የተገደሉት ሰዎች ታጣቂዎቹን የኦሮሞ ነጻነት ሰራዊት በሚል ወንጅለዋል። የኦሮሞ ነጻነት ሰራዊት በበኩሉ ክሱን አስተባብሏል። ይህንን በተመለከተ ሰፋ ያለ ዘገባ በአብይ ርዕሳችን ይዘንላችኋል። 102 የግል ኮሌጆች መልሰው እንዲመዘገቡ ጥሪ እንዳደረገ የገለጸው የትምህርት ሚኒስቴር ከነዚህ ውስጥ የተመዘገቡት ሰነዶቹን አሟልተው የተመዘገቡት 5 ብቻ መሆናቸውን ገልጿል። እነዚህንና ሌሎች ሰፋ ያሉ ዘገባዎችን በምሽቱ እናስደምጣችኋለን። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችን። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እንግዱ ወልዴ ከስቱዲዮ የዓለም ዜናዎቹን ሊያሰማችሁ አብሮኝ አለ። ወደዛው መለሳለሁ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን ወደ ዜናው ውሰዳችሁ።
እንደምናመሻችሁ። በደቡብ ኢትዮጵያ ክልል በቆሬ ዞን 2 አርሶ አደሮች በታጣቂዎች መገደላቸው ተሰምተዋል። ከብቶችን ለግጦሽና ለውሃ በማሰማራት ላይ በነበሩት አርሶ አደሮች ላይ ግድያውን የፈጸሙት ከኦሮሚያ ክልል የመጡ የኦሮሞ ነጻነት ሰራዊት ታጣቂዎች ናቸው ሲሉ የጎርካ አውራጃ የሰላምና ጸጥታ ኃላፊ ብሩክ አየለ ለቪኦኤ ተናግረዋል። የኦሮሞ ነጻነት ሰራዊት ክሱን አስተባብሏል። በዚህ ላይ ወደ በኋላ ላይ ዝርዝር ይኖረናል። የሚጠበቅባቸውን አሟልተው ፈቃዳቸውን ለማደስ ምዝገባ አላካሄዱም ያላቸውን 84 የግል ኮሌጆች መዝጋቱን የትምህርት ሚኒስቴር አስታውቋል። 102 የግል ኮሌጆች መልሰው እንዲመዘገቡ ጥሪ እንዳደረገ የገለጸው ሚኒስቴሩ የተጠየቁትን ሰነዶች አሟልተው የተመዘገቡት 5 ብቻ መሆናቸውንም አስታውቋል። ዝርዝሩ በምሽቱ ዘገባዎቻችን ውስጥ ተካቷል። የአሜሪካ ጦር የሁቲ ኢላማዎችን መደብደቡን አስታወቀ። የየመን አማጽያን በአሜሪካ የጦር መርከቦችና የንግድ መርከቦች ላይ ጥቃት ለመፈጸም ሲጠቀሙባቸው የነበሩ የጦር መሳሪያ ማከማቻዎችን መደብደቡን የአሜሪካ ጦር አስታውቋል። በርካታ ድብደባዎች መደረጋቸውንና በአሜሪካ የጦር አባላትም ሆነ መሳሪያዎች ላይ ጉዳት እንዳልደረሰ የአሜሪካ ጦር ማዕከላዊ እዝ አስታውቋል። የእዙ መግለጫ ድብደባው የተፈጸመበትን የመሳሪያ ማከማቻ ስፍራ አላስታወቀም። ድብደባዎቹ በኢራን የሚደገፉት የሁቲ አማጽያን በቀጠናው በሚገኙ አጋሮች በወታደራዊ እና የንግድ መርከቦች ላይ የደቀኑትን ስጋት ለመቀነስ የተፈጸሙ መሆናቸውንም እዙ አስታውቋል። በሰሜን ምዕራብ አምራን ግዛትና መዲናዋ ሰንዓ በምትገኝበት የሰንዓ ግዛት ድብደባ መፈጸሙን አልማሲራ የተሰኘ የሁቲ ቴሌቪዥን ጣቢያ አስታውቋል። የሁቲ አማጽያን ከፍልስጤማውያን ጋር ያላቸውን አጋርነት ለማሳየት በሚል ከአንድ ዓመት በላይ በእስራኤል እንዲሁም በቀይ ባህርና በኤደን ባህረ ሰላጤ በሚመላለሱ መርከቦች ላይ ሚሳይሎችን ሲተኩሱ ቆይተዋል። አድማጮቻችንና ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የአፍሪካ አገራት እናመሰግናለን ማለቱን ረስተዋል ሲሉ ማክሮን መናገራቸው ቁጣን አስከትሏል። ፈረንሳይ እስላማዊ አማጽያንን ለመታገል ወታደሮቿን ለአስርተ ዓመታት ለማሰማራቷ የአፍሪካ አገራት ምስጋና አላቀረቡም ብለው ፕሬዚደንት ኢማኑኤል ማክሮን መናገራቸው በአፍሪካ በሚገኙ አጋሮቻቸውና በፈረንሳይ በሚገኙ ለዘብተኞች ዘንድ ቁጣን ቀስቅሷል። የማክሮን ንግግር የቅኝ ገዢዎች አስተሳሰብ ነው የሚል ነቀፋም ገጥሞታል። ማክሮን ሰኞ ዕለት ለፈረንሳይ አምባሳደሮች ባደረጉት ንግግር ይመስለኛል እናመሰግናለን ማለቱን ረስተውታል፣ ወደፊት ያደርጉት ይሆናል ሲሉ ተደምጠዋል። ወታደሮቻቸውን ማሰማራታቸው ትክክለኛ እርምጃ እንደነበርና ጣልቃ ባይገቡ ኖሮ በሳህል የሚገኙ ሀገራት ሉዓላዊነታቸውን ጠብቀው ሊቆዩ እንደማይችሉም ማክሮን ጨምረው ተናግረዋል። በሳል ቀጠና የተገኙት በአገራቱ በጠየቁት መሰረት እንደሆነና ለቀው የወጡትም በተደረጉት መፈንቅለ መንግስታት ምክንያት እንደሆነ ለመፈንቅለ መንግስት አድራጊዎች ፈረንሳይ ድጋፍ መስጠት እንደማትሻም ማክሮን ተናግረዋል። በሳል ቀጠና በሚገኙ ፈረንሳይኛ ተናጋሪ ሀገራት ውስጥ ባለፉት 4 ዓመታት ተከታታይ መፈንቅለ መንግስት መደረጉን ተከትሎ የፈረንሳይ ሚና ቀንሶ ወታደሮቿ ከአንዳንዶቹ ሀገራት ለቀው እንዲወጡ ተደርገዋል። ሩሲያ በማሊ፣ ቡርኪና ፋሶ እና ኒጀር ፈረንሳይን በመተካት ተጽዕኖዋን ስታሳርፍ፣ ፓሪስ ደግሞ ከሴኔጋል እና ከቻድ ጋር የቀረበ ግንኙነት እንዲኖራት ብትሞክርም ሁለቱ ሀገራት ግን የፈረንሳይ ጦር እንዲወጣ ጠይቀዋል። ፈረንሳይ በፕሬዚዳንት ፍራንሷ ኦላንድ የሥልጣን ዘመን እንደ አውሮፓውያን አቆጣጠር በ2013 ዓ ም በማሊና በሳህል ቀጠና እስላማዊ አማጽያንን ለመዋጋት ወታደራዊ ዘመቻ መጀመሯ ይታወሳል። በወቅቱ 58 ወታደሮቿ ሕይወታቸውን አጥተዋል። በጋዛ የሚገኙ ታጋቾች በቅርቡ የማይለቀቁ ከሆነ ከፍተኛ ችግር እንደሚፈጠር ትራምፕ አስጠንቅቀዋል። በጋዛ በሐማስ የተያዙ 100 የሚሆኑ ታጋቾችን የማስለቀቁ ድርድር የሥልጣን ዘመናቸውን ለመጀመር ቃለ መሐላ ከመፈጸማቸው በፊት እንዲጠናቀቅ ተመራጩ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጠይቀዋል። ቃለ መሐላ ከሚፈጽሙበት ሰኞ ጥር 12 2017 ዓ.ም በፊት ታጋቾቹ የማይለቀቁ ከሆነ የመካከለኛው ምስራቅ ከፍተኛ ሁከት ውስጥ እንደሚገባና ለሐማስም ሆነ ለማንኛውም ወገን ጥሩ እንደማይሆን ትራምፕ አስጠንቅቀዋል። በፍሎሪዳ ማራላጎ የሚገኘው የትረምፕ መዝናኛ ማዕከል ከተመራጩ ፕሬዚደንት ጋር በመሆን ጋዜጣዊ መግለጫ የሰጡት በመካከለኛው ምስራቅ የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ ትላንት ማክሰኞ ወይም ዛሬ ረቡዕ ወደ ቃጣር እንደሚጓዙ ጠቁመው ከማን ጋር እንደሚነጋገሩ ግን አላስታወቁም። ልዩ ልዑኩ አክለውም ታጋቾችን ለማስለቀቅ የሚደረገው ድርድር የተሻለ ደረጃ ላይ እንደሚገኝና ይህም የሆነው ትረምፕ ግፊት በማድረጋቸው እንደሆነ ተናግረዋል። ትራምፕ ያስቀመጡት ቀይ መስመር ድርድሩን ወደፊት እያስኬደ መሆኑንም ልዑኩ ጨምረው ገልጸዋል። በሌላ በኩል ተመራጩ ፕሬዚደንት ዶናልድ ትራምፕ ጥፋተኛ በተባሉበት የአፍ ማሳዣ ክስ ላይ ዳኛው የቅጣት ውሳኔያቸውን እንዳያሰሙ ጠቅላይ ፍርድ ቤቱን ጠይቀዋል። ዋን መርቻን የተባሉት ዳኛ ትራምፕ ባለፈው ሐምሌ የንግድ ሰነዶችን በማጭበርበር በ34 ክሶች ጥፋተኛ ሆነው በመገኘታቸው የቅጣት ውሳኔያቸውን ከነገ በስቲያ አርብ እንደሚያሰሙ ቀጠሮ ይዘዋል። የቅጣት ውሳኔው መሰማቱ በፕሬዝደንታዊ ተቋሙና በፌዴራል መንግስቱ ስራ ላይ ፍትሐዊ ያልሆነ ተጽዕኖ እና ጉዳት ያደርሳል በሚል ጠቅላይ ፍርድ ቤቱ እንዲያግድ የትረምፕ ጠበቆች ጠይቀዋል። ዳኛው በትረምፕ ላይ የእስርም ሆነ የገንዘብ ቅጣት ወይም የአመክሮ ትእዛዝ እንደማይሰጡ አስታውቀዋል። ጠቅላይ ፍርድ ቤቱ ዳኛው እስከ ነገ ሐሙስ ድረስ መልስ እንዲሰጡ ጠይቋል። ክብራትና ክብራን፣ በዚሁ የምሽቱን ዜና አጠቃልላለሁ። ወደ ጽዮን መራቸዋሉ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የእረቡ ምሽት የታህሳስ 29 ምሽት ፕሮግራማችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን፣ በዩቲዩብም ቪኦኤ አምሃሪክ የገጻችን ላይ በቀጥታ እየተላለፈ ይገኛል። ከዚያ መከታተል ትችላላችሁ። ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ይመራልናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ 4 ሰዓት ዝግጅቶቻችንን እንድትከታተሉ ጋብዛችኋል። አሁን ለዕለቱ ወደ ያዝነው አብይ ርዕስ ዘገባ ልውሰዳችሁ። በዕለቱ አብይ ርዕስ ዘገባችን ወደ ደቡብ ክልል ነው የምንሻገረው። በኮሬ ዞን ታጣቂዎች ፈጸሙት በተባለ ጥቃት 2 አርሶ አደሮች መገደላቸው ተገለጸ። በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ በኦሮሞ ንጻነት ታጣቂዎች ተፈጸመ በተባለ ጥቃት ሁለት ሰዎች ትላንት መገደላቸውን ነዋሪዎችና ቤተሰቦች ለአሜሪካ ድምጽ ተናግረዋል። የኮሬ ዞን ቆርካ ወረዳ ሰላምና ጸጥታ ጽህፈት ቤት ኃላፊ ከብቶቻቸውን ሲጠብቁ ነበሩ ያሏቸው ሁለት ሲቪሎች ከኦሮሚያ ክልል ምዕራብ ጉጂ ዞን ወሰን የተሻገሩ ታጣቂዎች ናቸው ባሏቸው ታጣቂዎች መገደላቸውን አስታውቀዋል። በግድያው ስሙ ተነስቶ ክስ የቀረበበት ወይም የተወነጀለው የኦሮሞ ነጻነት ሰራዊት ታጣቂዎች ቃል አቀባይ መሆናቸውን የገለጹት አቶ ጅረኛ ጉደታ ታጣቂዎቻቸው ሲቪሎችን ኢላማ እንደማያደርጉ ገልጸው ክሱን አስተባብለዋል። በአካባቢው ታጣቂዎቻቸውም እንደሌሉ ተናግረዋል። ዮናታን ዘብዲዮስ ነው ዘገባውን ያጠናቀረው፣ ዝርዝሩን ያቀርበዋል።
ትላንት ማክሰኞ 19 ቀን 2017 ዓ.ም ከኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳም ወደ ደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ ጃሎ ቀበሌ ዘልቀው ገቡ የተባሉ የኦሮሞ ነጻነት ሰራዊት ታጣቂዎች ሁለት ሰላማዊ አርሶ አደሮችን ገድለዋል ሲሉ የቀበሌው ነዋሪና የሟች አድማሱ አሰፋ ቤተሰብ የሆኑት አቶ ዮሴፍ ዮሐንስ ለአሜሪካ ድምፅ በስልክ ተናግሯል።
ጠዋት ትላንትና አመት በዓልም ስለነበረ ከብቶቸው አስጠጥቼ ምናምን በጊዜ ወደ ማየድ ይመጣለሁ ምን ነገር ከብቶቹን ውሃ ለማጠጣት በሄደበት ቦታ ነው ይህ አይነት ግድያ የተፈጸመበት ማለት ነው። ሰው ሰላም ነው ብሎ ከቤት ወጥቶ የራሱን ከብት እንትን ለማገድ ምናምን ሄዶ እዛ ሞቶ የራሰ ብቻ ነው ቤት እየመጣ ያለው። ለምን እንደሆነ መንግስት ይህን ነገር ችላ ያለ ይመስለኛል። እኛ የምንሆነውን አጥተናል።
አቶ ዮሴፍ በበዓል ቀን የቀብር ስነስርዓት ፈጽመን ለቅሶ ተቀምጠናል ሲሉ አክለዋል።
ቤተሰባችን ነው በዘመዳችን ለቅሶ ነው ተቀምጥ ነው በጣም ነው የሚያሳዝነው።
ተገደሉ ከተባሉት አርሶ አደሮች ውስጥ ሁለተኛው አቶ አንታዮ ጆላ የከረዳ ቀበሌ ነዋሪ እንደነበሩና ከብቶቻቸውን ሲያግዱ ውለው ውሃ አጠጥተውም ወደ ቤታቸው ሲመለሱ መገደላቸውን የቀበሌው ነዋሪም አቶ ገለታ ጌታቸው ለአሜሪካ ድምፅ በስልክ ገልጿል።
ከብቶቹን አሰማርቶ ኖርማሊ ከብረት ነው ከብቱን እንትን ለነበረውና ቀን በሰላም ተጠብቅ ከዋለ በኋላ አመሻሽ ላይ ወደ 12 ሰዓት ተኩል አካባቢ ከብቶቹን ወደ በረት እየመለሰ በነበረበት መሀል ላይ አድፍተው ይጠብቁታል። ሟቹ እንግዲህ አላያቸውም፣ አልጠረጠረም። ወደ ታች በቃ ድርሼ የሆኑን አያለሁ ሌሎች ያሉበት አያለሁ ብሎ ሄደበት። ወደፊት እሱ ካለህ በኋላ ነው ከኋላ እግሩን በጤት ቀልጥመው የሚያስቀምጡትና እስከዚህ ድረስ እግሩን ተመቶ እስከተቀመጠ ድረስ እነሱ አልወጣም። መጥተው ይደርሱታል። እግሩን መጥተው ደረሱና በጀርባው በግራ ጎኑ በኩል በጤት ይመቱታል።
ግድያው የተፈጸመው ኢሰብአዊ በሆነ ሁኔታ ነው ሲሉም አክለዋል።
እንዳልኩ መጀመሪያ እግሩን ጠልጥመው ነው ያስቀመጡት እና እነሱ ሳይወጣ መጥተው ከደረሱ በኋላ ነው በደረቱ በጤት ከመጡ በኋላ በጣም በሚሰቀጥጥ ሁኔታ የገደሉት። ያው ዛሬ ተቀብሯል።
የጎርካ ወረዳ ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ብሩክ አየለም ሁለት ሰላማዊ ሰዎች በታጣቂዎች ስለመገደላቸው ለአሜሪካ ድምፅ አረጋግጧል።
ከምዕራብ ጉጂ ዞን ውስጥ የሚንቀሳቀሱ የታጠቁ ኃይሎች የፈጸሙት ችግር ነው። የተፈጸመው ችግር ሁለት ቀበሌ ላይ ነው። በእኛ ወረዳ ተረዳ ቀበሌ ላይ እና ጀሎ ቀበሌ ላይ ትንሽ ከዚህ በፊትም የጸጥታ ስጋት ያለባቸውና ሰዎች የተፈራቀሉባቸው አካባቢዎች ናቸው ሁለቱም ቀበሌያት እና ንጹሐን አርሶ አደሮች ራሳቸውን ከፍት እያገዱ ባሉበት ነው ጸረ ሰላም ኃይሉ መጥቶ ጥቃት የሰነዘረባቸው። ሁለቱም እዛው ጥቃት የተሰነዘረባቸው ቦታ ላይ ህይወታቸው ማለፍ ችሏል። ባላ የጸጥታ ኃይል ደርሶ አስክሬን ማንሳት ስራ ሰርቷል።
ታጣቂዎች ጥቃቱን የፈጸሙት ትላንት ረፋድ አራሳትና 11 ሰዓት ገደማ መሆኑን ገልጸው ከጊዜ ወደ ጊዜ በሲቪሎች ላይ የሚደርሰው ጥቃት እየጨመረ መሆኑን አክለዋል። ትናንትና የተፈጸመው ግድያ በአካባቢው በድምቀት በሚከበረው የገና በዓል ላይ መጥፎ ጥላ ማጥላቱን የቀበሌዎቹ ነዋሪዎችም በሐዘን ማሳለፋቸውን ጠቁሟል።
ጉዳዩ ደግሞ ከበዓል ጊዜም ስለነበረ ትንሻው በሰላማዊ መንገድ በዓሉ ያልፋል ብሎ ጠብቆ በደስታ ዝግጅት እያደረገ በነበረበት ጊዜ ነው ሐዘን የገጠመን። ስለዚህ እንደ መንግስትም ያ ጉዳዩ አጥፍጦ የተፈጸመ ጉዳይም ስለነበር ክስተቱ ከተከሰተ በኋላ ነው የመንግስት ኃይልም ደርሶ ጉዳዩን አይቶ አስክሬን አንስቶ ለቤተሰብ ማስረከብ የቻለው። የአይነት ችግር ነው የተፈጠረው ወረዳችን ላይ።
አቶ ብሩክ ጥቃት ፈጻሚዎች በኦሮሚያ ክልል ምዕራብ ጉጂ ዞን ውስጥ የሚንቀሳቀሱም ታጣቂዎች ናቸው ነው ያሉትም። በአካባቢው በተደጋጋሚ ይፈጸማል በሚባለው ጥቃትና ግድያም የሚወነጀለው የኦሮሞ ነጻነት ሰራዊት ቃል አቀባይ አቶ ጅረኛ ጉዴታ ክሱን አስተባብሏል።
በመሰረቱ በእኛ በኩል ታርጌታችን የታወቀ ነው። ሲቪሊያን መቼም ቢሆን ታርጌት አናደርግም። ደግሞ መንግስት የኦሮሞን ነጻነት ሰራዊት ስም ለማጠልሸት የሚጠቀምባቸው ታክቲኮች የታወቁ ናቸው። ለረጅም ጊዜ የነበሩ የኦሮሞ ነጻነት ሰራዊትን አመሳስሎ ሰው ማሰማራት አለ።
ባለፈው ታህሳስ 13 ቀን 2017 ዓ.ም በኮረ ዞን ጎርካ ወረዳ ሁለት ሲቪሎች በተመሳሳይ ሁኔታ መገደላቸውን ነዋሪዎችና ቤተሰቦቻቸው መናገራቸውን መዘገባችን አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፍላችሁን የረቡዕ ምሽት ዝግጅታችን ነው በመከታተል ላይ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በተከታዩ ዘገባችን ሰሞኑን በሕዝብ ተወካዮች ምክር ቤት የጸደቀውን አዋጅ በተመለከተ ነው የምናቀርብላችሁ። በመሳሪያ ላይ በተመሰረተ አተነፋፈስን ስለማቋረጥ ይመለከታል። የልብና የመተንፈሻ አካላት አሰራር ስርዓትን መመለስ በማይቻልበት ደረጃ ስራቸውን ሲያቆሙ በመሳሪያ ላይ የተመሰረተ አተነፋፈስ እንዲቋረጥ ምክር ቤቱ አዋጅ አጽድቋል። ይህን ሁኔታ የሚደነግገው አዋጅ ባለፈው ሳምንት በምክር ቤት ሲጸድቅ አንድ ተቃውሞ ገጥሞታል። በዚህ ጉዳይ ላይ ግን የሕክምና ባለሙያ አባላት ምን ይላሉ? አስተያየት ሰጪዎችስ? ይህንን የተመለከተ ዘገባ ኬኔዲ አባተ እንደሚከተለው አጠናቅሯል።
የህዝብ ተወካዮች ምክር ቤት ባለፈው ሳምንት ታህሳስ 22 ቀን 2017 ዓ.ም ባካሄደው 13ኛ መደበኛ ስብሰባው የጤና አገልግሎት አስተዳደርና ቁጥጥር አዋጅን አጽድቋል። በጤና ሚኒስቴር ተዘጋጅቶ በህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ መሪነት ከመስከረም ወር ጀምሮ ከተለያዩ አካላት ጋር ውይይት ተደርጎበታል የተባለው የአዋጁ ረቂቅ ከያዛቸው ድንጋጌዎች ውስጥ በመሳሪያ ብቻ የተመሰረተ የአተነፋፈስ ስርዓት የሚቋረጥበትን ሁኔታ የሚደነግገው አንቀጽ 14 ይገኝበታል። ድንጋጌው የልብና የመተንፈሻ አካላት የአሰራር ስርዓት መመለስ በማይችልበት ደረጃ ስራቸውን ሲያቆሙ ወይም የአንጎል ሞት ሲረጋገጥ በመሳሪያ ላይ ብቻ የተመሰረተ የአተነፋፈስ ስርዓትን ሶስት አግባብነት ባላቸው ባለሙያዎች ውሳኔ ማቋረጥ ይቻላል የሚል ነው። በተወካዮች ምክር ቤት በነበረው ውይይት ላይ ስለ ድንጋጌው አስፈላጊነት ማብራሪያ የተጠየቁት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ታደለ ቡርቃ ተከታዩም ብለዋል።
የልብና የአተነፋፈስ ስርዓት መመለስ ወደማይችልበት ደረጃ ደርሷል ብሎ የሚያውቁት ባለሙያዎቹ ሆነው ግን ቤተሰቡ ላያውቅ ይችላል፣ ሌላው አካል ላያውቅ ይችላል። አይ የትንፋሳ ስርዓት እያለ አቆረጣችሁ ልል ይችላል። በዚህ 7 ዓመት 8 ዓመት 5 ዓመት ምግብ ሳይወስዱ ሰውን ሳይለዩ አንጎል ሞቶ የአይነት ምልክት የማሳየት ቴንደንሲ እንዳለ የተለያዩ ባለሙያዎችን የተለያዩ መድረኮችን በመፍጠር ለማረጋገጥ ጥረት አድርገናል። እንደዛ ከሆነ ደግሞ ያልሞተውን ሰው አገልግሎት የሚሰጡ መሳሪያዎችም የሕክምና መኝታዎችም በሬሳ ተይዞ የመቆየት እድል አለው ማለት ነው።
የአተነፋፈስ ስርዓት ስለሚቋረጥበት ሁኔታ የሚደነግገውን የአዋጁን ይዘት በሚመለከት አስተያየታቸውን የጠየቅናቸው ሁለት የሕክምና ባለሙያዎች ድንጋጌው ተቀባይነት ያለው ነው ይላሉ። ጠቅላላ ሐኪም የሆኑት ዶክተር ከፍ ያለው ኪሮስ ድንጋጌው አስፈላጊ ነው የሚሉበትን ምክንያት አብራርተዋል።
ማሽን ታግዞ የተነፍስ ሞስት ኢሪቨርሲብል የሆነ ዴዝ ብሬን ዴዝ ሲሆን ነው ዴዝ አለ የሚባለው እና ሞተ የሚባለው ሌሎች ኦርጋኖች ኦልሬዲ ፌል ካደረጉ ኢሪቨርሲብል ከሆነ ማሽን ላይ መቆየቱ ስቃይ ነው እንጂ ሌላ ምንም እንትን የለውም። ለቤተሰብ አጉል ተስፋ ነው እንጂ በማይተርፍበት ደረጃ ላይ ነው ያለ ማለት ነው። እና ያን ማሽን ከአሁን በፊት በእርግጥ የሚነቀልበት ወይም የሚቋረጥበት መንገድ አልነበረም። እንደ አሰራር ምን ተብሎ የታሰብ ነበር መሰለህ? ግድያን እንትን እንደማድረግ ተብሎ የታሰብ ነበር። ግን ሳይንቲፊካሊ ግን ለማይመለስበት ደረጃ ላይ ስለደረሰ ማቋረጡ የተሻለ እንትን ነው ለተጎጂ ግለሰብ ኦልሬዲ ለማይድን ነገር ማሽን ላይ አድርገው መስጠ ሬስታ እንደማቆየት ማለት ነው። ለቤተሰብ እንደዛ ነው። በሶስተኛ ደረጃ ደግሞ ከማሽኖች ውስንነት አንጻር መትረፍ የሚችሉ ሰዎች ማሽኖችን ቢጠቀሟቸው ሞር የተሻለ ይሆናል። ለዛ
የውስጥ ደዌ ስፔሻሊስቱ ዶክተር ጸጋባንቴ ደግሞ ከዚህ ቀደም የህጉ አለመኖር በህክምናው ዘርፍ ሲያሳድር ነበር ያሉትን ጫና ከተሞክሯቸው በማንሳት ድጋፋቸውን ገልጸዋል።
ብሬንዲስ ብለን ኦልሬዲ ዲክሌር ከተደረገ ምንድነው ሌጋል ስላልሆነ ብቻ ሰው ዲስኮኔክት ማድረግ ይሻላል። አንዴ የሆነ ማሽን ይፈልግ ወጣት ልጅ መጥቶ ብሬንዲስ ያጋጠመው ደግሞ አንድ ኦልድ ፔሽንት አለ። ሰውየው እኮ ሞቷል እኮ ገብቷል። ማሽን እስካረክለ ድረስ የተወሰነ ሊቆይ ይችላል ምናምን የሚለው ነው ማተር የሚያደርገው እንጂ እና ዲስኮኔክት አድርጉ ተብሎ ኒውሮ ሰርጅኗ የጭንቅላ ኒውሮ ሰርጅኗ ዲስኮኔክት አላረግም እሷም አላረግም ነርሱም እንደዚህ አዘኝዶ ዘዳይ ግን በምንድን ነው በኢንፌክሽን ነው እዛው በ24 ሰዓት አልቆይም ወዲያው ነው ኤክስፓየር ያደርገው እና ኦርጋኑን ካልፈለግከው በቀር አሁን ሌላም ውጭ ሀገር ላይ ያለው ስታንዳርድ ካየው ዶነር አሁን ምሳሌ አይን የሚሰጥ ሰው ኩላሊት መስጠት የሚፈልግ ሰው የፈረሙ ምናምን ይኖራሉ አይደል በውጭ ሀገር ያለው ስታንዳርድ እነዛ እስክን ድረስ ያው ማሽኑን መንቀል የለብህም ያን ኦርጋኑ እስክትወስድ ባለው ድረስ ማለት ነው እንጂ በጣም አስፈላጊ የሆነ ድንጋጌ ነው ባይነኝ እኔ በጣም አስፈላጊ ነው ፕላስ ደግሞ ማሽን አሁን እኮ በእያንዳንዱ አሁን አንድ አይሲዩ ስንት ማሽን ይኖረዋል ትልቅ በጣም አድቫንስ ያደረገው ብለህ ብታስብ እንኳ ጳውሎስ የተወሰኑ ማሽኖች ናቸው ያሉት።
ስለ ጉዳዩ ያነጋገርናቸው ሌሎች አስተያየት ሰጪዎች በበኩላቸው ስለ ድንጋጌው የተለያየ መልከታቸውን አጋርተውናል። ዳንኤል ደገፋው የተባለ አስተያየት ሰጭ ውሳኔው ከኢትዮጵያዊ እሴቶች ጋር የማይሄድ ነው በማለት ተቃውሞውን ገልጿል።
በእኛ ሀገር ማህበረሰብ ሃይማኖት፣ ባህል፣ አብሮነት እጅግ በሞላበት ማህበረሰብ ውስጥ ህይወትን ከፈጣሪ ጋር ለሚያያይዝ ማህበረሰብ ይህ አይነት ነገር እጅግ ቅስም ሰባሪ ነው። ምክንያቱም ብዙ ሰዎች እኔንም ጨምሮ በእኛ ማህበረሰብ የሰው ህይወት ባለቤት አለው ባለቤቱም ፈጣሪ ነው ብለው ስለሚያምኑ ለፈጣሪ የተሰጠውን ስልጣን በሰዎች አማካኝነት ህይወትን ማቋረጥ እኔ ለእኔ ከሞራልም ከሃይማኖትም ካደግኩበት ባህል ከተለያዩ ነገሮች አንጻር እጅግ በጣም የማልደግፈው መስማትም የማልፈልገው ነገር ነው።
ጌራወርቅ አይችሉም ደግሞ የውሳኔው ደጋፊ ነው።
አንድ ሰው በጽኑ ህሙማን ክትትል እየተደረገለት መትረፍ መዳን የማይችል ከሆነ የታማሚውን ስቃይ ለማስቀረት የቤተሰቡንም ድካም በኢኮኖሚም ቢሆን ብዙ ጫና እንዳይደርስባቸው ለማድረግ መትረፍ እንደማይችል ከታወቀ ኦክስጂኑ ቢቋረጥ ጥሩ ነው ብዬ አስባለሁ እንደግል።
ጃፈር ጀማል የተባለ ሌላ አስተያየት ሰጭ ውሳኔውን አስፈላጊ ሊያደርጉ የሚችሉ ሁኔታዎች ቢኖሩም ከማህበረሰቡ ባህልና እምነት አንጻር ግን ተቀባይነት የሌለው ነው ይላል።
እንደኔ እይታ ያው ጉዳዩ በጣም ሴንሲቲቭ ነው። እኛ ሃይማኖትም ባህልም ያለን ህዝቦች ነንና በእኛ ባህልም በእኛ ሃይማኖትም እንደዚህ አይነት ነገር አይመከርም። ምክንያቱም ብዙ ማህበራዊ ቀውስም ሃይማኖታዊ ቀውስም አለው። እኛ አካባቢ አሁን ለምሳሌ አይደል እድር አለ። እድር የሚመጣ ሰው ወይም ደግሞ ሊያስተዛዝን የሚመጣ ሰው የሚጠይቅህ በምን ሞተ ነው መጀመሪያ ጥያቄው። ራሱ ምን ሆኖ ሞተ እንዴት ሞተ ነው የሚባለው። እንግዲህ እንደዚህ ሆኖ ገደልከው ነው ብሎ ማህበረሰቡ የሚያስበው እና ለእኛ ማህበረሰብ ይከብዳል። ግን ያንን መሳሪያ ከመጠቀም አንግል ብዙ ጥቅሞችን ያመጣል ብዬ አስባለሁ። ይህን ውሳኔ መወሰኑ ግን ይህን ባህላችንንም የአእምሮ ንቃታችንንም ያማከለ ነው ብዬ አላስብም። ለእኔ ይከብደኛል።
ይህ በእንዲህ እንዳለ የዘር ፍሬን በመለገስ በቴክኖሎጂ በመታገዝ ልጅ መውለድ እንዲቻል በረቂቅ አዋጁ ላይ ተካቶ የነበረው ድንጋጌ ተሽሯል። በህጋዊ ጋብቻ የተጣመሩና ተፈጥሯዊ በሆነ መንገድ ልጅ መውለድ የማይችሉ ተጠቃሚ እንዲሆኑበት ታስቦ በረቂቁ ተካቶ የነበረው ይህ ድንጋጌ እንዲወጣ የተወሰነው ከህገ መንግስቱ ከማህበረሰቡ እምነትና መስተጋብር ጋራ የሚቃረን በመሆኑ ነው ሲሉ የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ታደለ ቡርቃ ከምክር ቤቱ ለተነሱ ላቸው ጥያቄዎች ምላሽ በሰጡበት ወቅት አብራርተዋል። አዋጁ ውይይት ከተደረገበት በኋላ በአንድ ተቃውሞና በ9 ድምጽ ተአቅቦ በአብላጫ ድምጽ ነው የጸደቀው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባ እንወሰዳችሁ። በመግቢያችን ላይ ወደ አስተዋወቅ ነው ዘገባ በኢትዮጵያ 84 የግል ከፍተኛ የትምህርት ተቋማት በመማር ማስተማር ስራው እንዳይቀጥሉ እንደተወሰነባቸው የሀገሪቱ የትምህርትና ስልጠና ባለስልጣን አስታወቀ። እርምጃው የተወሰደው ተቋማቱ ዳግም እንዲመዘገቡ የወጣውን መመሪያ ባለማክበራቸው እንደሆነ የባለስልጣን መስሪያ ቤቱ ቃል አቀባይ ማርታ አድማሱ ለአሜሪካ ድምጽ አስታውቀዋል። አስተያየት የሰጡን የዘርፉ ተዋናዮች ደግሞ ለዳግም ምዝገባው የተሰጠው ጊዜ አጭር ነው፣ የምዝገባ መመሪያውም ውይይት ያልተደረገበትና የማይሰራ ነው ሲሉ ቅሬታቸውን ገልጸዋል። ገብረ ሚካኤል ገብረ መድን በዚህ ዙሪያ ያሰናዳው ዘገባ እንደሚከተለው ይቀርባል።
የኢትዮጵያ ትምህርትና ስልጠና ባለስልጣን የህዝብ ግንኙነትና የኮሙኒኬሽን ስራ አስፈጻሚ ማርታ አድማሱ ለአሜሪካ ድምጽ በሰጡት ቃለ መጠይቅ የትምህርት ጥራትን ለማሻሻል በተያዘው አካሄድ መሰረት የግል ከፍተኛ ትምህርት ተቋማትን እንደ አዲስ መመዝገብና አቅማቸውን መፈተሽ አስፈላጊ ሆኗል ይላሉ። በዚህ መሰረት በሀገር ደረጃ 372 የትምህርት ተቋማት ዳግም እንዲመዘገቡ ጥሪ ቀርቦላቸው እስካሁን ባልተመዘገቡት ላይ እርምጃ ተወስዷል በማለት ገልጸዋል።
ያው ሳይመዘገቡ ከቀሩ ቀደም ሲል እንደነገርኩ በገዛ ፈቃዳቸው ከዚህ ስራ ማለታቸውን ነው መውጣታቸውን ነው የሚያሳየው። እና በቃ አልፈለጉም፣ ስላልፈለጉ ወደ ሌሎች ተማሪዎቻቸውን እስከ ጥር 30 እስከ ጥር መጀመሪያ ወደ ሌሎች በዚህ በዳግም ምዝገባ ሂደት ወዳለፉ ተቋማት ወደዛ እንዲያስተላልፉ ይለቁ ደግሞ ከኛ ኤግዚት ፎርም አለ የሚሞሉበት ሲወጡ ፎርሞልቶ የሚወጡት ፎርም አለ እሱን እንዲሞሉ ክሊራንስን ከኛ እንዲወስዱ የሚል እንዳክንላቸው ደብዳቤ። ከዛ በዚህ መሰረት እንግዲህ አሁን በተባለው ጊዜ እንትን ካላሉ ይህ ያስፈላጊውን ነገር አሟልተው ከዚህ ከማስተማር ፈቃዳቸውን በገዛ ፈቃዳቸው ካላቋረጡና ካልመለሱ በፍትሐ ብሔር በወንጀልም ተጠያቂ እንዲሆኑ እኛ ከፍትህ ሚኒስቴር ጋር በጋራ እየሰራን ነው።
ስለ ጉዳዩ አስተያየት የሰጡን የዘርፉ ተዋናዮች በበኩላቸው ውሳኔውን ተቃውመዋል። እርምጃ ከተወሰደባቸው ተቋማት አንዱ በሆነው ስኪል ማርት ኢንተርናሽናል ኮሌጅ በሚባል ተቋም ውስጥ እንደሚሰሩ በመጥቀስ የግል አስተያየታቸውን የሰጡን አቶ በቀለ ምንዳ ውሳኔው ስህተት ነው በማለት ቅሬታቸውን ገልጸዋል። ካለፉት 3 አመታት ጀምሮ የ12ኛ ክፍል ፈተናን ያለፉ ያሉት ተማሪዎች ጥቂት በመሆናቸው በመጀመሪያና በሁለተኛ ዲግሪ ደረጃ የሚማሩ ተማሪዎች እያገኘን አይደለንም፣ በዚህ የተነሳም የገቢ አቅማችን ተዳክመዋል በማለት የገለጹት አቶ በቀለ በዚህ ወቅት እንዲህ አይነት እርምጃ መውሰድ ተገቢ አይደለም ይላሉ። ለዳግም መዝገባ ሂደቱ በቂ ጊዜ አልተሰጠም በማለትም ውሳኔውን ይተቻሉ።
በቅርቡ ዳግም መዝገባ የሚባል ስርዓት አስተዋወቁን። ለዚህ መዝገባ የሚያገለግል የወጣ መመሪያ ነበር። አንዳንዱ በሶስት ደረጃ ከፍ ያለ ነው፣ ለአንዳንዶቻችንም ድንገተኛ ነው። በዚህ መዝገባ መሰረት ተመዝገቡ ሲባል ከነበሩ ተቋማት 102 አካባቢ የሚሆኑ መጀመሪያ እንዳልተመዘገቡ በሚዲያ አብረን ያየ ነው። እኛም ከዛ ተቋም ውስጥ አንዱ ነበር፣ አልተመዘገብንም። ምንድን ነው እንግዲህ ሪኳየርመንቱ ነው። የተሰጠውም ጊዜ በጣም አጭር ነው። ለኤግዚት የተሰጠው ይሄ በሰላሳ ቀን ውስጥ ደብዳቤ የወጣው ታህሳስ 2 ነው አስታውሳለሁ። በሰላሳ ቀን ውስጥ ነው የሚለው። በእኛ እይታ የተሰጠው ጊዜ አጭር ነው። ሌላው ነገር ይሁን እንኳ ቢባል ማለት ተገቢነቱም ለእኔ አይታየኝም። ተቋማት አዲስ ተማሪ እንዳይቀበሉ እጃቸው ላይ ያለውን ግን ቢያንስ አስጨርሰው አስመርቀው ከሴክተሩ እንዲወጡ መደረግ ነበረበት የሚል እምነት አለ።
የባለስልጣን መስሪያ ቤቱ የስራ ኃላፊ ማርታ አድማሱ በበኩላቸው በዚህ ቅሬታ አይስማሙም።
የዳግም ምዝገባ ጊዜ አጭር ነው ምናምን የሚሉት ተቀባይነት የለውም። እኛ አንደኛ መጀመሪያ ግንዛቤ ይፈጥረን ነው ወደዚህ ነገር የገባ ነው። ቀን እኮ ሰጥተናቸዋል። ድጋሚ ምክንያታቸውን አቅርበው እንዲመዘገቡ ከጥቅምት 18 እስከ 22 ጊዜ ሰጥተናቸዋል።
የትምህርት ተቋማቸው ስምም ሆነ የራሳቸው ማንነት እንዳይጠቀስ የጠየቁን አንድ የዘርፉ ተዋናይ ደግሞ ተቋማቸው ዳግም ከተመዘገቡት መካከል ቢሆንም መመሪያው ግን ተቋማቱን የሚያስቀጥል አይደለም፣ ውይይትም አልተደረገበትም ይላሉ።
የመውጣት ሂደቱ ላይ ተቋማትም ሆነ የግል ከፍተኛ ትምህርት ተቋማት ማህበር አልተሳተፈበትም። ከዛ በኋላ ግን የግንዛቤ ማስጨበጫ በሚል አንድ ቀን ትምህርት ሚኒስቴር አዳራሽ ላይ ጠርተውን መመሪያውን የማስተዋወቅ ስራ ሰርተዋል። ይሄ መመሪያ ግን ከወጣና ካለቀ በኋላ እንጂ በማውጣት ሂደቱ ላይ የግል ከፍተኛ ትምህርት ተቋማት ምንም ተሳትፎ የላቸው። አሁን ትልቁ ችግር ምንድን ነው መሰለህ? በፊት የኤጀንሲ ቦርድ ውስጥ የግል ከፍተኛ ትምህርት ተቋማት ማህበር አንድ አባል ነበር። ስለዚህ ማንኛውም መመሪያ ሲወጣ ሂደቱ ሲወጡ እንደ ቦርድ አባልነት ማህበሩ ስለሚሳተፍ ቢያንስ ይኖረን ነበር። አሁን ላይ ግን ያ ነገር ቀርቶ የግል ከፍተኛ ትምህርት ተቋማት ምንም የቦርድ አባልም አይደሉም፣ ተሳታፊም አይደሉም።
የባለስልጣን መስሪያ ቤቱ ቃል አቀባይ ማርታ አድማሱ በበኩላቸው መመሪያው በበርካታ መድረኮች ላይ ለውይይት የቀረበ ነው በማለት ትችቱን ውድቅ አድርገዋል።
ባለቤቶቹና በተወካዮቻቸው ተወክለው እዛ ላይ ተሳትፈዋል። በዛ ተሳትፈው እዛ ላይ ግባት አጠቃላይ አግኝተው እንደገና ደግሞ ያላቸውን አስተያየት በኢሜይል ተልኮላቸው በኢሜይል ምላሽ እንዲሰጡ ጽፈው እንዲሰጡ እዛ ላይ ከሚያነሱት ሀሳብ በተጨማሪ በጽሁፍም ጭምር ምላሽ እንዲሰጡ ተደርጎ ቢካተትልን የሚሉት ሀሳብ እንትን ተብሎ እንዲካተት ተደርጎ በዛ መልክ ከእነሱ የቀረቡትን ሀሳቦች አካተናል።
የስኪል ማርት ኢንተርናሽናል ኮሌጅ ባልደረባው አቶ በቀለ ምንዳ የግል ከፍተኛ ትምህርት ተቋማት ልዩ ልዩ ችግሮች እያሉባቸው በዚህ ላይ እንዲህ አይነት መመሪያ ማውጣት ተቋማቱን ከጨዋታ ውጪ ለማድረግ ስለታሰበ ነው ብለዋል።
ከምናገኘው የተማሪ ቁጥር ገበያውን እንግዲህ መንግስት በብዙ መልኩ ሰፖርት ከማያደርገው ሴክተር ይሄ አንዱ ነው። ይሄ ባለበት ተቋማት ስራን የሚያረጉት ከተማሪ በሚሰበስቡት ገቢ ብቻ ሆኖ ባለበት ሁኔታ ነባራዊ ሀቅ ወደዚህ ማምጣት ተማሪ ገበያው ላይ የለም ማለት ከገበያው መውጣት የግድ ይጠይቃል። ተማሪም የለም፣ ሴክተሩ በራሱ እየገፋን ወጥቷል። ይሄ ደግሞ መነሻው ብዬ የማስበው ለእኔ 50 ተቋማት ይበቃናል በተደጋጋሚ የተባለ ነው። አጋጣሚ የተባለው ሚኒስትር አይደለም አውረው በሚዲያ የተባለ ነገር ነው። ስለዚህ ከነኝ ማስፈጸሚያ መንገዶች አንዱ ይሄ ነው፣ መስፈርቱን ማክበድ፣ ተቋማት በራሳቸው ጊዜ እንዲወጡ ማድረግ ነው።
ስሜ እንዳይጠቀስ ያሉት የአንድ ተቋም ባልደረባም ተቋማቱ ስራ ላይ እንዲቀጥሉ የተፈለገ አይመስለኝም ይላሉ።
የግል ከፍተኛ ትምህርት ተቋማት እንግዲህ ወደፊት የባለስልጣን መስሪያ ቤቱ ይህንን ያስቀመጠውን የዳግም ምዝገባ ሂደት ምን ያህል ባስቀመጠው አግባብ ይሄድበታል የሚሆን ወደፊት የምናየው ሆኖ፣ አሁን ግን በዚህ ባስቀመጠው አግባብ ከሄደ አብዛኞቹ አሁን ለመመዝገብ ያመለከቱ ተቋማት በራስን በራሳችን ትንሽ አጣብቂኝ ነው እና የመጫወቻ ሜዳውን የማጥበብና ተቋማት በከፍተኛ ሁኔታ ፍራስትሬት እንዲያደርጉ የሚመስል ነገር ያለው አሁን እኮ እነኚህ 84ቱ ለመመዝገብ ስላላመለከቱ ብቻ እንጂ ካመለከቱት ውስጥ ራሱ ምን ያህሉ ይቀጥላል የሚለው ትልቅ አጠያቂ ጉዳይ ነው ያለው። ከዚም መስፈርቱ በጣም ስትሪንጀንት ነው እና ለተቋማት ከባድ ነው በጣም። አሁን አለመፈለግ እና የሆነ ባትኖር የምትመረጥበት አይነት ሁኔታ ላይ ነው ያለ ነው የሚመስለው። ከሚኒስትር መስሪያ ቤቱም ስፔሻሊ ከባለስልጣን መስሪያ ቤት ነው።
ቃል አቀባይዋ ማርታ አድማሱ በበኩላቸው ዳግም መመዝገብ ከነበረባቸው 372 ኮሌጆች በዚህ ሂደት ያለፉት 102 ተቋማት መሆናቸውን ገልጸው ከነዚህ ውስጥም እርምጃ የተወሰደባቸው 84ቱ ናቸው ብለዋል። በሌሎች 9 ኮሌጆችም ላይ በቀጣይ እርምጃ እንደሚወሰድ አስጠንቅቀዋል። ሆኖም የዳግም መዝገባ ሂደቱ ተቋማቱን ከስራ የማስወጣት ዓላማ የለውም ብለዋል።
አንድ ስራሽ አንድ ነገር ተግባራዊ መሆን ሲጀምር በጥሩም የሚደግፉት ይኖራሉ፣ ያው በተቃራኒ ምንትንም ያደርግ ሰው ይኖራል። እና እኛ ደግሞ እንደ ሀገር የትምህርት ጥራት መጠጥ ማስጠበቅ አለብን፣ ማሻሻል አለብን። አጠቃላይ የኛ ዓላማ እንደ ሀገር የትምህርት ጥራት ነው፣ የትምህርትና ስልጠና ጥራትን ማስጠበቅና ማሻሻል ስለሆነ እኛም ኃላፊነትም የተቋም መስሪያ ቤት የተቋቋመበት ዓላማ ይሄ ነው። ስለዚህ ያንን ከማድረግ አንጻር ምንም እነሱን የመዝጋት ዓላማ እነሱን ከስራ እንዲወጡ የማድረግ ምናምን አይደለም፣ ስራቸውን በአግባቡ እንዲሰሩ የማድረግ ነው።
በጉዳዩ ዙሪያ የግል ከፍተኛ ትምህርትና ቴክኒክና ሙያ ተቋማት ማህበር አመራሮችን አስተያየት ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በኢትዮጵያ የሚገኙ ዘጋቢዎቻችንን በተለያዩ ስፍራ የሚገኙ ዘጋቢዎቻችንን ለዘገባዎቻቸው እናመሰግናለን። አሁን እዚህ ዩናይትድ ስቴትስ ወደሚያቆየን ዘገባ እንመለሳለን። ተመራጩ ፕሬዚዳንት ዶናልድ ትራምፕ ከአሁን ቀደም የፓናማ ቦይንና ግሪንላንድ በወታደራዊ ኃይል ወይም ኢኮኖሚያዊ ጫና በማድረግ ለመቆጣጠር ፍላጎት እንዳላቸው ያንጸባረቁበት የተባለውን ሀሳብ ትላንት ማክሰኞ ፍሎሪዳ ክፍለ ግዛት ውስጥ በሰጡት ሰፊ ጋዜጣዊ መግለጫ ወቅት በሰጡት ምላሽ ገፍተውበታል። ልጃቸው ወደ ግሪንላንድ ድንገተኛ ጉዞ ካደረጉ ከጥቂት ሰዓታት በኋላ የተሰማው የትራምፕ አስተያየታቸውን የተከታተለችው የአሜሪካ ድምጿ የዋይት ሀውስ ቢሮ ኃላፊ ፓትሲ ውዳኩሷራ ያደረሰችንን ዘገባ አሉላ ከበደ ያቀርበዋል።
በበረዶ የተሸፈነችውን ከፊል ራስ ገዟን የዴንማርክ ግዛት ግሪንላንድንና የካሪቢያንን ባህር ከሰላማዊ ውቅያኖስ ጋር የሚያገናኘውን የፓናማ ቦይን ዩናይትድ ስቴትስ ልትቆጣጠር ይገባል ሲሉ ተመራጩ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። በትላንትናው ዕለት በማራላጎ በሰጡት ጋዜጣዊ መግለጫ ወቅትም ትራምፕ አስገድደው ይህን ለማሳካት ኢኮኖሚያዊ ጫናና ወታደራዊ ኃይል የማይጠቀሙ መሆናቸውን ማረጋገጥ ይችሉ እንደሆን ተጠይቀው ነበር።
አይ የለም አንዳቸውን በተመለከተ ያ እንደማይሆን ማረጋገጫ አልሰጥም። ነገር ግን ይህን ማለት እችላለሁ፣ ለኢኮኖሚያዊ ደህንነታችን ያስፈልጉናል።
ፓናማ ባለፈው ሳምንት የፓናማ ቦይ ከዩናይትድ ስቴትስ እጅ ተላልፎ ለፓናማ የተሰጠበትን 25ኛ ዓመት አክብራለች። ፕሬዚዳንቷ ሆሴ ራውል ሙሊኖ
ኤን ኑስትራስ ማኖስ ሴ ቫ ኬዳር ፓራ ሲምፕሬ፣
የፓናማ ቦይ ለዘላለም በቁጥጥራችን ስር ይቆያል። ዛሬ የፓናማ ባንዲራ ሁሌም እንደነበር አይነት በነጻነት ሲውለበለብ እያየን ነው።
በተያያዘ ሌላ ርዕስ ዩናይትድ ስቴትስ የዴንማርክ ግዛት አካል በሆነውና ነገር ግን ሰፊ የራስ ገዝ አስተዳደር መብት ባለው ግሪንላንድ ውስጥ እንደ አውሮፓውያን የዘመን አቆጣጠር ከ1941 አንስቶ የጦር ሰፈር አላት።
People really don't even know
If Denmark has an illegal right to
ሶሽ ዴንማርክ ምንም አይነት ህጋዊ መብት እንዳላት እንኳን ያውቁም ካላትም መተውና ያለባት ምክንያቱም ለብሔራዊ ደህንነት ለምንፈልገው የምናገረው የነጻውን ዓለም ደህንነት ለማስጠበቅ ነው ተመልከት አቅርቡ የሚያሳይ አጉሊ መነጽር እንኳን ያስፈልግም የቻይና መርከቦች በየቦታው አሉልህ የሩሲያ መርከቦች እንደዚያው እንዲህ ያለው ሁኔታ ለፈቅድ አንችልም
የዴንማርክ አጠቅላይ ሚኒስትር ሜት ፍሬድሪክሰን በተደጋጋሚ ሲናገሩም ግሪንላንድ ለሽያጭ አልቀረበችም ነው ያሉት ትላንት ማክሰኞም የተመረጡ ፕሬዝዳንት ልጅ ዶናልድ ትራምፕ ጁኒየር ቀደም ብሎ ይፋ ባልተደረገው ጉዞ ግዛቲቱን ለመጎብኘት ከዚያ በደረሱበት ወቅት ጠቅላይ ሚኒስትሯ ይህንኑ ንግግራቸውን ደግመዋል
በጣም ግልጽ ላድርግ በዴንማርክ መንግስት እይታ ግሪንላንድ የግሪንላንድ ህዝብ ነው
በትላንቱ ጋዜጣዊ መግለጫ ወቅት ትራምፕ የአሜሪካ አካል መሆን አለባት ያሏትን ካናዳን የዩናይትድ ስቴትስ አካል ለማድረግ ወታደራዊ ኃይል ይጠቀሙ እንደሆነም ተጠይቀው ነበር።
No, economic force because Canada and the United States that would really
የለም በኢኮኖሚ ኃይል ነው። ምክንያቱም ካናዳ እና አሜሪካ ያ በርግጥ ልዩ ነገር ነው የሚሆነው። ያንን ሰው ሰራሽ መስመር አጥፋና ምን ሊመስል እንደሚችል ተመልከት። ለአገር ደህንነትም በጣም የሚበጅን የሚሆነው በመሰረቱ የካናዳ ደህንነት የምናስጠብቀው እኛ መሆናችንን አዘንጋ።
የካናዳው ተሰናባሽ ጠቅላይ ሚኒስትር ጀስቲን ትሩዶ በበኩላቸው በማህበራዊ ሚዲያ ባሰፈሩት ጽሑፍ ካናዳ የዩናይትድ ስቴትስ አካል ልትሆን የምትችልበት ቅንጣት እድል የለም ነበር ያሉት። የዩናይትድ ስቴትሱ ተመራጭ ፕሬዝዳንት ዶናልድ ትራምፕ በበኩላቸው በእነዚህ ስጋት የደቀኑ ሐሳቦቻቸው ለመግፋት ይሁን የፊታችን ጥር ወር ወደ ዋይት ሃውስ ለመመለስ እየተዘጋጁ ባሉበት ወቅት ቀድሚያ ለአሜሪካ ለሚለው የውጭ ፖሊሲያቸው እንደ መደራደሪያ ዘዴ ሊጠቀሙ የያዙት እቅድ እንደው ግልጽ አይደለም። ተሳሊያ መሪቫኪ በጆርጅ ታውን ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው።
We live in a society where a lot of these decisions are made.
የምንኖረው አብዛኞቹ ይህን መሰል ውሳኔዎች በአንድ ወገን ብቻ በተናጠል በማይደረጉበት ዓለም ነው። እናም የትራምፕ አስተዳደር መስፋፋትና ሌሎች ሀገራትን መውረር ቢፈልግ እንኳን ይህ ኃይል የመጠቀም ሐሳብና አጸፋው የቱን ያህል ተጨባጭ ሊሆን ይችላል?
ትራምፕ ካናዳና ሜክሲኮ ከዩናይትድ ስቴትስ ጋር የሚያዋስኑ ድንበሮቻቸውን የደህንነት ጥበቃ ካላጠናከሩ በስተቀር በሁለቱ ሀገራት ምርቶች ላይ የ25% ቀረጥ እጥላለሁ ሲሉ የሰነዘሩትን ማስጠንቀቂያም ትላንት ደግመዋል። የሜክሲኮ ባህረ ሰላጤ በመባል የሚታወቀውን አካባቢም የአሜሪካ ባህረ ሰላጤ በሚል እተካዋለሁ ብለዋል።
ወደ ተከታዩ ዘገባችን እናልፋለን። አፍሪካ በምስራቃዊ ጠረፍ ላይ የምትገኘው የደሴቶች ሀገር ሲሸልስ ሰፊ የባህል ስብጥር ያላቸው ሰዎች አብረው የሚኖሩባት ሀገር ነች። በዘራረግ ቻይናውያን የሆኑ ለረጅም ጊዜ ሲሸልስ የሚኖሩ ሰዎች አሉ። አሁን ደግሞ ቻይናውያን ሀገራቸውን በመልካ ምድራዊ አቀማመጧ ቁልፍ በሆነችው ሀገር መዋለ ንዋይ በመመደብ በመታደርገው እንቅስቃሴ ተስበው የንግድ ስራ ለመጀመር ሲሸልስ በብዛት በመግባት ላይ ናቸው። ኬት ባርትሌት ከትልቋ የሲሸልስ ደሴት ያጠናቀረችውን ዘገባ ቆንጅታየ ታቀርባለች።
እዚህ ጋር የቻይና ምግብ የፈረንሳይና የአፍሪካ የምግብ አሰራር ዘይቤ በሆነው በክሪዮል ቅመም ተደርጎ እየተሰራ ነው። ሞሊ ሮዜሊ ትውልደ ቻይና ሲሼልሳዊ ስትሆን ጎብኚዎችንና ነጋዴዎችን ማሂን በማስጎብኘት ስራ የተሰማራች ነች።
ቻውሚን እንለዋለን። የቻይና ምግብ ነው። ሚያን ማለት የፓስታ ተመሳሳይ ኑድል ማለት ነው። በክሪዮል የምግብ አቀማመም ነው የሚሰራው።
ታዲያ የቻይናዊ ሲሼልሳዊ ማህበረሰብ ባህሉ የሚገለጸው እዚህ በሚታየው በምግቡ አማካይነት ብቻ አይደለም። እንደ ሞሊ ቅድመ አያቶቻቸው ቻይናዊ የሆኑ የሲሼል ሰዎች አመጣጥም ይንጸባረቅበታል። ሮዜሊ ማንደሪን ቋንቋ በደንብ አድርጋ ተናገራለች። እናም ወደ ማሂ ለሚመጡ ቻይናውያን ጎብኚዎችና ነጋዴዎች የሀገሬውን ባህል ታስተዋውቃለች። ይሁንና እንደሷ በዘር ሀረጋቸው ቻይናዊ የሆኑት ፖል ቻው ሲሼልስ የቆዩት ቻይናውያንና አዳዲሶቹ ይህ ነው የሚባል የሚያስተሳስራቸው ነገር እንደሌለ ነው የሚናገሩት።
I speak only Creole.
እኔ የምናገረው ክሪዮል ቋንቋ ብቻ ነው። እነሱ ደግሞ ቻይንኛ ብቻ ነው የሚናገሩት። ስለዚህ ከነሱ ጋር ተቀራርቤ ለመደባለቅ የምችልበት ምንም መንገድ የለኝም።
ቻይና በቅርብ ዓመታት መልክዓ ምድራዊ አቀማመጧ ቁልፍ በሆነችው በሲሼልስ ላይ አይኗን አሳርፋለች። ደሴቲቱ ያለችበት ስፍራ ከየብሱ ከአፍሪካ፣ ከመካከለኛው ምስራቅና ከደቡባዊ እስያ ጋር በቀላሉ ያገናኛታል። ፖል ቻው የእሳቸው አባት ሲሼልስ በገቡበት ዘመን ሲሼልስ ስራዬ ተብሎ የሚመጣባት አልነበረችም ይላሉ።
My father came to Seychelles in 1943.
አባቴ ሲሼልስ የመጣው እንደ አውሮፓ አቆጣጠር በ1943 ይመስለኛል። ግን የመጣው በአጋጣሚ ነው።
ከደቡብ ቻይና የሆኑት የፖል አባት በጊዜው ቻይናውያን የሥራ ዕድል ፍለጋ ይሄዱበት ወደ ነበረችው ወደ ማዳጋስካር ነበር ያቀኑት። የተሳፈሩበት ጀልባ ላይ የነበረ ሰው ታመመና ሁሉም መንገደኛ ሲሼልስ ላይ ወርዶ ከሌላ ሰው እንዳይገናኝ ተደርጎ ተቀመጠ። የኔ አባት እዚያው ስራ አገኙ፣ እዚያው ቆዩ። አንዲት ያገሬው ሴት አግኝተው አገቡ። እንደዚያ ነው የሆነው ይላሉ ፖል።
Chinese moved anywhere they think there's an opportunity.
ቻይናውያን እድል ይኖራል ብለው ካሰቡ የትም ቢሆን ይሄዳሉ።
ሴሸልስ በታሪኳ ባንድ ወቅት የፈረንሳይ ቅኝ ግዛት ነበረች፣ ከዚያም የብሪታንያ። ከዚያ በኋላ ነው ዳሩፓያን አቆጣጥር በ1976 ነጻ የወጣችው። አሁን አብዛኛው ህዝቧ ፈረንሳይና አፍሪካ የዘር ሀረግ ያላቸው ክሪዮሎች ናቸው። የቻይናውያን ፍልሰተኞች ተወላጆቹ ደግሞ ማሄ ውስጥ ከ500 እስከ 1000 ይደርሳሉ። አብዛኞቹ የነሱ ቀደምቶች ድህነትን ሸሽተው ከሀገራቸው ከቻይና የተሰደዱ ናቸው። አሁን ታዲያ ቤጂንግ በሲሼልስ መዋለ ነዋይ ያፈሰሰች የግንባታ ፕሮጀክቶችን ጀምራለች። እናም ቻይናውያን ሰራተኞች በብዛት መጉረፍ ከጀመሩ ከ10 ዓመታት በላይ ተቆጥሯል። ሲልቬስተር ራዳጎንዴ የሴሸልስ የውጭ ጉዳይና የቱሪዝም ሚኒስትር ናቸው።
እርግጥ ነው በውጭ ጉዳይ ሚኒስትር ባሳለፍኳቸው 4 ዓመታት ግንኙነታችን ምን ያህል እንዳደገ አይቻለሁ።
ትውልደ ቻይናዊው ሴሸልሳዊ ፖል ቻው በበኩላቸው
ቻይናውያኑ እዚህ ሆነው ህንድ ውቅያኖስ ላይ የሚሆነውን ለመከታተል እንዲችሉ ነው እንጂ ከሲሼልስ የሚፈልጉት ሌላ ነገር ያላቸው አይመስለኝም። ቻይናውያኑ አሁን ሀብታሞች ናቸው፣ ሁሉም ይቀበላቸዋል።
ከሲሼልስ ትላልቅ ኢንዱስትሪዎች አንዱ የሆነው የቱሪዝም ኢንዱስትሪው ነው። እንደ ሮዜሊ ያሉ አስጎብኚዎችም በቅርቡ የተጀመረው ከቻይና ሲሼልስ ቀጥታ በረራ የቱሪዝም ዘርፉን እንደሚያሳድገው ተስፋ ያደርጋሉ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዝግጅት ነው። አሁን ደግሞ ዘርዘር ያሉ ዘገባዎች ወደሚቀርቡበት ሁለተኛው አጋማሽ ላይ እንገኛለን። በዚህ የዘርዘር ባለ ዝግጅት በሚቀርብበት ፕሮግራማችን ላይ ከሱስ ጋር ተያያዥ የሆኑ ጉዳዮችን በተመለከተ ወደ ተሰናዳ ዘገባ ነው የምናልፈው። ስመኝሽ የቆየናት ዘገባውን ያሰናዳችሁ፣ ወደዚያው እንለፍ።
በቅርበት የሚያውቁት ሰዎችና ጓደኞቹ እድለኛው እያሉ የሚጠሩት ዮናታን ሊዮን ከ20 ዓመት በላይ በሱስ ህመም ተሰቃይቷል። እሱ እንደሚለው ሱስ አስያዥ ከሆኑ ንጥረ ነገሮች ጋር የተዋወቀው በህፃንነት እድሜው አጎቱ ሲጋራ ሲያጨሱና ጫት ሲቅሙ በመመልከት ሲሆን፣ ልክ 7 ዓመት ሲሞላው ቢራና ሲጋራ ሰርቆ ለመሞከር ሲጥር ወላጆቹ ደረሱበት።
በቃ አንገበገቡኝ፣ አጣደፉኝ በምት ያ ግን ምንድን ነው ቤተሰቤን እንድቀርብ አይደለም ያደረገኝ፣ እንድፈራቸውና መሀላችን ጋፕ እንዲፈጠር ሆነ። ሶ ምንድን ነው በቁጣ በግርፊያ ብዙ ሰው ያምናል ልጆችን የሚያስተካክል ምናምን ይመስለዋል፣ ግን አይደለም። ያን ጊዜ እኔ አሁን ወስደው ይሄ ነገር እንዲህ ነው የሚያደርገው ብለው ወደ አንድ መጠጥ ቤት ወስደውኝ፣ በረንዳ ላይ ያሉ ብዙ ትልልቅ ሰዎች አሉ፣ አይናቸው የጠፋ በመጠጥ ምክንያት ጥርሳቸው ወለቀ፣ የማይሆን አይነት ህይወት ውስጥ የገቡ አሉ። እና እነዛን ወስዶ ቢያሳዩ ይኖሩ በልጅ አይምሮ የከሳልኩት ዋው እንዲህ ነው የሚያደርገው ማለት ነው ብዬ ፈርቼ እተው ነበረ።
ዮናታን ከቤተሰቦቹ በመደበቅ የጀመረው የአልኮል መጠጥ ግን እያደገ ሄዶ የሱስ ቁራኛ እንዳደረገው ይናገራል። ከሱስ ጋር ባሳለፋቸው 2 አስርት ዓመታትም በሙዚቃ ኢንዱስትሪ ውስጥ በዲጄነት እየሰራ በሚያገኘው ገንዘብ መኖር ካለመቻሉ በተጨማሪ በጤናውና በማህበራዊ ህይወቱ ከፍተኛ መቃወስ እንደደረሰበት ይናገራል።
ጫት፣ ሲጋራ፣ አሽሽ ስቲክ 16 ስቲክ ድረስ ምናምን ነበር የምጠቀመው ዊድ ማለት ነው። ከዛ በኋላ ምን ሆንኩኝ? አልኮሊክ ነው ሆንኩት። ለካውን እስከ 10 ሰዓት ዲጄ ነሳሪች እስከ ለሊቱ 10 ሰዓት 2 ሰዓት ነበር የምተኝ እንቅልፌ። እና ምን ሆናለሁ? የሚቀሰቀሰኝ ሞት ነው። ወጫው ሞት ነው በቃ ያንቀጠቀጠኛል። ካልጠጡ የሚንቀጠቀጡ ሰዎች ያጋጥሞሽ አቃል? እንደሱ አይነት ነበርኩኝ እኔ። በጣም ቫይብሬት አረጋለሁ፣ ልሞት ደርሳለሁ። ሶ እየሮጥኩኝ አረቄ ቤት አልኮል ጀመርኩኝ። የአበሻ አረቄ የምትባል የለችም። ቶሎ ወደ ራሴ የሚመልሰኝ ልክ መርፌ የሆነች ስወጋ ሲሪንጄ እሷ ታድነኛለች። እና እንግዲህ መሞቴ ወደ ሞት እየተቃረብኩ መጣሁ። ደም እስከ መጥፋት ደረስኩኝ። እንዴት እንደሚዳን ግን አላቅም ነበረ። በሽታ መሆኑ ግንዛቤ የለኝም ነበረ።
ዮናታን ህይወቱን ለአደጋ ካጋለጠው የሱስ ህይወት መላቀቅ የቻለው በቅዱስ ጳውሎስ ሜዲካል ኮሌጅ ስር በሚገኘው የሱስ ማገገሚያ ማዕከል ውስጥ ድጋፍ ከተደረገለት በኋላ ነው። የስነ አይምሮ ጤና ባለሙያና በሆስፒታሉ የአይምሮ ህክምናና ትምህርት ክፍል ኃላፊ የሆኑት ዶክተር መስከረም አበበ እንደሚሉት በሱስ ተጠቅተው ወደ ማዕከሉ የሚመጡ ወጣቶች በጤናቸው ላይ ከሚደርሰው ከፍተኛ ችግር በተጨማሪ በማህበረሰቡና በሀገር ላይ እያደረሰ ያለውን ጉዳት ያብራራሉ።
በወጣትነት እድሜ በተለይ የሚጀመሩ ሱሶች ወደፊት ከምንፈልጋቸው ደረጃ ላይ እንዳንደርስ እንቅፋት ሊሆኑብን ይችላሉ። ትምህርታቸውን እንዳይጨርሱ፣ ትምህርት አቋርጠው አልባሌ የምንላቸው ቦታዎች ላይ እንዲውሉ፣ ምርታማነትን መቀነስ፣ አምራች የሆነው የማህበረሰቡ ክፍል መድረስ ከሚፈልግበት ቦታ እንዳይደርስ እና ከዛም ደግሞ አገሪቷ ላይ ያሉት ወጣቶች ሰክሰስፉል የማይሆኑበት ወይም አምራች የማይሆኑበትን ሁኔታ ሊያስከትል ይችላል። እንዲሁም ደግሞ ከቤተሰብ ጋር መግባባትን ይከለክላል። የተለያዩ ግጭቶችን ሊያመጣ ይችላል። እንዲሁም እነዛን ሱሶች የምንጠቀመው መጀመሪያ ላይ በፍላጎት ሊሆን ይችላል። በኋላ ላይ ግን የሚያስከትሉብን ተጽዕኖች አስገዳጅ ስለሚሆን መጠቀም ግዴታ በሚሆንበት ሰዓት እና ስራም በማንሰራበት ሰዓት ወደ ስርቆት፣ ወደ ተለያዩ ነገሮችም ይገፋፋል ብዙ ወጣቶችን። ምክንያቱም ግዴታ ያንን ነገር ካላደረጉ የሚከተለውን አካላዊና ስነ ልቦናዊ ጫና መቋቋም ስለሚከብዳቸው።
ታካሚዎች ወደ ሱስ ማገገሚያ ማዕከላት ሲመጡ የሚደረግላቸውን ሕክምናም ዶክተር መስከረም እንዲህ ይገልጻሉ።
ጳውሎስ ሆስፒታል እንግዲህ አሁን ከአዲስ ሕይወት የሪሃብሊቴሽን ሴንተር ጋር በመተባበር ነው ይህንን አገልግሎት እየሰጠን ያለ ነው። እዚሁ ከኛ ጋር ረጅም ዓመት በሙያቸው ያገለገሉ ሲስተር ይርገዱ ናቸው የአዲስ ሕይወት ማዕከልን ያቋቋሙት። ስለዚህ ማንኛውንም ታካሚ እዚህ ካየንና ስክሪን ካደረግን በኋላ የሪሃብሊቴሽን አገልግሎት ማግኘት አለበት ብለን ስናስብ ወደ አዲስ ሕይወት የሱስ ማገገሚያ ማዕከል እንልክና እኛው ራሳችን ክትትል እያደረግንላቸው ከቆዩ በኋላ አሁን ላይ ብቁ ናቸው ወይም ወደ ማህበረሰቡ ቢቀላቀሉ ከዛ ነገር አገግመዋል፣ ምርታማ መሆን ይችላሉ ብለን በምናስብበት ሰዓት እንዲወጡ እናደርጋለን።
ዶክተር መስከረም እንደሚሉት አብዛኞቹ የሱስ ተጠቂዎች ሕክምና ለማግኘት ወደ ተቋሙ የሚሄዱት በቤተሰብና በጓደኛ ግፊት ነው። አንዳንዴ ታካሚዎች ሱስ ለማቆም ሕክምና ከተደረገላቸው በኋላ ሊያገረሽባቸውና በድጋሚ ችግር ውስጥ ሊገቡ ይችላሉ። ለምሳሌ ለ30 ዓመታት ሲጋራ፣ ጫትና አረቄ መጠቀሙን የሚገልጸው መስፍን ነጋሽ በማዕከሉ በተደረገለት ድጋፍ ለ8 ወር ካቆመ በኋላ አገርሽቶበት ነበር።
በጣም የሚገርምሽ ነገር ይሄ ሁለተኛ ጊዜ ነው አገርሽቶብኝ ነበር። መጀመሪያ አገርሽቶብኝ ሁለተኛ ድጋሚ አሁን የምንመዝበት እና ያንን ያገረሽውበትን ምክንያት ላልደግም ነው። አሁን ከአሁን በኋላ ያሉኝ ጓደኞችን ያው እንደዚህ አይነት ሊሆኑ ከነሱ ጋር ያለኝ ሪሌሽን በጣም የጠበበ ነው። አሳቢ ጠቅላላ ከተነሳውም ምንም ካልኩኝ ወደ ቤተ ክርስቲያን እ ሻይ ቡናን ብዬ እነሱ በሌሉበት አካባቢ ነው እዛ የምጠጣበት አካባቢ የምሰራውን ስራ ከራስ ከባድ ነበር። እሱንም አቁም ነው አለው።
ዮናታንም ልክ እንደ መስፍን ከአንድም ሁለት ጊዜ አገርሽቶበት ወደ ማዕከሉ ተመልሷል። በሶስተኛው ግን ከችግሩ ለመውጣት ከልቡ በመወሰኑ አሁን ከሱስ ከተላቀቀ 6 ዓመት ከማስቆጠር አልፎ ለሌሎች የችግሩ ተጠቂዎች ድጋፍ የሚያደርግ ተቋም መስርቷል። ወደፊት ትልቅ ማገገሚያ ገንብቶ አገልግሎቱን ለብዙዎች ለማዳረስም ትልቅ ራዕይ ሰንቆ እየሰራ ይገኛል።
ጉድላክ የሱስ ማገገሚያና የስልጠና ማዕከል የሚባል ደግሞ ግብረሰናይ ድርጅት ከመሰረት 3ኛ ዓመታችንን አሁን በቅርብ ከአንድ ወር በፊት በደማቁ እዚህ አዲስ አበባ ላይ አክብረናል። ቆንጆ ቆንጆ ቦርድ ሜምበሮችም አሉኝ። እነ ትግስት ዋልተ ንጉስ የስነልቦና ሐኪም፣ እነ ፍጹም ፍሳሐ ያንቂ አንደበቶች ላይ በቃ ኮሜዲያን ሸቱ ጋር ይታወቃል፣ በስብና ግንባታ አሰልጣኝ፣ እንዲሁም ደግሞ የጳውሎሷ ሲስተር ብሩክ ያታሳዝነኛል ለምትለኝ አሁን ዋና ሰሆነች እዛ ጳውሎስ ላይ ሆስፒታል ላይ እሷም ቦርድ ሜምበር ሆና ጥሩ ጥሩ ሐኪሞችን ጥሩ ጥሩ ባለሙያዎችንም ይዤ እኔ ተሞክሮዬን ሼር እያደረጉ አሁን ድነው ቤተሰቡን በትኖ የነበረ ቤተሰቡን አግኝቶ ትምህርቱን አቋርጦ የነበረው ወደ ትምህርቱ ተመልሶ ቤተሰባቸው ደስተኛ ሆነው ከኔ ጋር አሁን ሜምበር ሆነው ብዙ ወላጆችን ብዙ ቤተሰቦችን እያፈራሁበት እገኛለሁ።
በተለይ በዩኒቨርሲቲ ተማሪዎች ዘንድ ከፍተኛ ጉዳት ያደርስ የነበረው ሱስ አስያዥ ንጥረ ነገሮችን የመጠቀም ችግር አሁን ወደ ሁለተኛና አንደኛ ደረጃ ተማሪዎችም መውረዱን የሚያሰምሩበት ዶክተር መስከረም በተለይ ወጣቶች ከሚያዘወትሯቸው እንደ አልኮል፣ ጫት፣ በመርፌ የሚወሰዱ አደንዛዥ እጾችና የሚዋጡ የህመም ማስታገሻዎች እንዲርቁ የወላጅ ክትትልና የመንግስት ጣልቃ ገብነት እንደሚያስፈልግ አስመረውበታል። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ለዕለቱ ወደ ያዝነው የመጨረሻ ዘገባ ነው የምናልፈው። ለስድስት ቀናት ሲካሄድ የቆየው የቀድሞ የዩናይትድ ስቴትስ ፕሬዚዳንት ጂሚ ካርተር የአስክሬን ሽኝት ነገ ይጠናቀቃል። አስክሬናቸውም ነገ በክብር ያልፋል። ህይወታቸውን የሚዳስስ ዝግጅት አሰናድተናል። ቆንጅታዬ ታቀርበዋለች።
ለአንድ የስልጣን ዘመን ብቻ በአሜሪካ ፕሬዝደንትነት ያገለገሉት ካርተር ከፕሬዝደንትነታቸው ዘመን በኋላ ለአያሌ ዓመታት በዘለቁት ስራዎቻቸው ታላላቅ ታሪኮችን አስመዝግበው አልፈዋል። እንደ አውሮፓውያን አቆጣጠር በ2002 ዓ ም የኖቤል የሰላም ሽልማት ተሰጥቷቸዋል። የአሜሪካ ድምፁ ኬን ፋራቦ የ39ኛውን ፕሬዚደንት ህይወትና ከፕሬዚደንትነታቸው በኋላም በዓለም ዙሪያ በዲሞክራሲና በጤና ዘርፍ ስላከናወኗቸው ስራዎች በስፋት ሲዘግብ የቆየ ነው። በሱ ዘገባ እንጀምራለን። ጂሚ ካርተር እንደ አውሮፓውያን አቆጣጠር በ1977 በበዓለ ሲመታቸው ላይ ባደረጉት ንግግር ለመልካም ህዝብ የሚገባውን መልካም አስተዳደር ልሰጥ ብለው ነበር ቃል የገቡት።
ለአሜሪካ በዚህ የአዲስ ምዕራፍ ጅማሮ ቀን ዓለም ፍትሐዊና ሰላማዊ አቅጣጫ ይዛ እንድትራመድ ከመርዳት የሚበልጥ የተከበረ ኃላፊነት አይገኝም።
እናም 39ኛው ፕሬዚደንት በዋይት ሀውስ ካሳለፉት አንድ የአራት ዓመት የስልጣን ዘመንም በኋላ ይህንኑ ቀጥለው ነው የኖሩት። ለኖቤል የሰላም ሽልማት በቅተዋል። ዓለም አቀፉን ግብረ ሰናይ ድርጅታቸውን ካርተር ማዕከልን ስለ ሰላም ይሟገት፣ በሽታን ለማጥፋትና ለሰዎች ተስፋን ለመስጠት ይሰራ ዘንድ መስርተው ሲመሩ ኖረዋል።
የካርተር ማዕከልን የማየው በፕሬዝደንትነት ዘመን ላከናውን የሞከርኩትን ስራ የቀጠልኩበት ተቋም አድርጌ ነው።
ጂሚ ካርተር እንደ አውሮፓውያን የዘመን አቆጣጠር በ1924 ነው ጆርጂያ ግዛት ፕሌንስ የምትባል ከተማ የተወለዱት። በ1946 ከዩናይትድ ስቴትስ የባህር ኃይል አካዳሚ ተመረቁ። እናም በባህር ሰርጓጅ መርከብ መኮንንነት ተሰማሩ። በስራቸው ላይ ሳሉ በ1953 አባታቸው ሲያርፉ የቤተሰባቸውን የግብርና ስራ ኃላፊነት ሊረከቡ ወደ ትውልድ ከተማቸው ወደ ፕሌንስ ተመለሱ። የፖለቲካ መድረክ የተቀላቀሉት በአሜሪካ የሲቪል መብቶች እንቅስቃሴ ይካሄድባቸው በነበሩት በ1960ዎቹ ዓመታት ሲሆን ሁለት ጊዜ የጆርጂያ ምክር ቤት አባል ሆነው ከሰሩ በኋላ በ71 አገረ ገዢ ሆነው ተመረጡ። በበዓለ ሲመታቸው ላይ ባደረጉት ንግግር ይህን ብለው ነበር።
I say to you quite frankly that the time for racial discrimination is over.
ከልቤ ነው የምነግራችሁ፣ የዘር ልዩነት ዘመን አክትሟል።
እናም ታዋቂ ያልሆኑት የደቡባዊ የአሜሪካ ግዛት አገረ ገዢው በ1976 ሪፐብሊካኑን ጄራልድ ፎርድን በጥቂት የድምፅ ብልጫ አሸንፈው ፕሬዚደንት ሆነው ተመረጡ። በሳቸው አሸማጋይነት በ1979 በግብጽና በእስራኤል መካከል የተደረሰው የካምፕ ዴቪድ ስምምነት አስከትሎም የተፈረመው የሰላም ውል ያስተዳደራቸው ዋነኛ ክንዋኔ ሆኖ ተመዝግቧል።
እኔ ፕሬዝደንት በሆንኩበት ጊዜ ከዚያ በፊት በነበሩ 25 ዓመታት ውስጥ በአረቦችና በእስራኤል መካከል 4 ጦርነቶች ተካሂደዋል። በአመራሩ ውስጥ የነበሩትን ግብጾችን ሶቪየት ህብረት ትረዳቸው ነበር። እስራኤልን በወታደራዊ ኃይል ለመገዳደር አቅም የነበራት ግብጽ ብቻ ነበረች።
የፓናማ ካናልን ቁጥጥር ለፓናማ እንዲመለስ በድርድር የተደረሰው ውል ሌላው ክንዋኔያቸው ሲሆን ዩናይትድ ስቴትስ ከቻይና ጋር ሙሉ ዲፕሎማሲያዊ ግንኙነት እንድትመሰርት አድርገዋል። የፕሬዝደንትነት ዘመናቸውን አካሄድ የቀየረው የ1979ኙ የኢራን አብዮት ነበር። የሺያ ሃይማኖት መሪዎች የመሩት ተቃውሞ በዩናይትድ ስቴትስ ይደገፉ የነበሩትን ሻሁን ከስልጣን ገለበጣቸው፣ አገር ጥለው ወጡ። ከዚያም ታጣቂዎች ቴህራን የሚገኘውን የዩናይትድ ስቴትስ ኤምባሲ ወረው 66 አሜሪካውያንን አገቱ። ዳር መጨረሻ ላይ 13ቱን ታጋቾች ለቀቋቸው። 1980 ዓመተ ምህረት ሚያዝያ ወር ላይ ካርተር የተቀሩትን ታጋቾች የሚያስለቅቅ ወታደራዊ እርምጃ እንዲወሰድ ትዕዛዝ ሰጡ። አልተሳካም። 8 የዩናይትድ ስቴትስ ሰራዊት አባላት ተገደሉ። በሀገር ውስጥም የተጠመዱባቸው ችግሮች ነበሩ። የዋጋ ንረቱና የስራ አጡ ቁጥር እያሻቀበ ኢኮኖሚውን አዳክሞት ነበር። ይህም በ80 ዓመተ ምህረት በድጋሚ ለመመረጥ ከሪፐብሊካኑ ከሮናልድ ሬገን ጋር ባደረጉት ፉክክር ለመሸነፋቸው አስተዋጽኦ አድርጓል። በ81 የሮናልድ ሬገን በዓለ ሲመት ጥር 20 ቀን ኢራን አሜሪካውያንን ታጋቾች ለቀቀቻቸው። ካርተርም በሽንፈትና በመደበት ስሜት ውስጥ ሆነው ወደ ትውልድ ከተማቸው ወደ ፕሌንስ ጓዛቸውን ጠቅልለው ተመለሱ። የሚመሰርቱትን ፕሬዝደንታዊ ቤተ መጽሐፍት እቅድ ለመጀመር
አነስ ያለ ቦታ ነበር የማስበው። አትላንታ ውስጥ ጥሩ ህንጻ ተገንብቶ እኔም ቢሮ ቢኖረኝ እያልኩ ነበር።
እሳቸው እንዳሉት ሳይሆን ታዲያ የተቋቋመው ግዙፍ ተቋም ነበር። በዓለም ታዋቂው ግብረሰናይ ተቋም የካርተር ማዕከል ከተመሰረተ ወዲህ ከ100 በላይ ምርጫዎችን ታዝቧል። በ1994 ዓመተ ምህረት ከሰሜን ኮሪያ ጋር የነበረውን የኒውክሌየር የጦር መሳሪያ ፍጥጫና ዩጋንዳና ሱዳን መካከል የተፈረመውን የሰላም ስምምነት ጨምሮ በበርካታ ግጭቶች የሽምግልና ሚና ተጫውቷል። የካርተር ማዕከል እጅግ ደሃ በሆኑ የዓለም አካባቢዎች የህዝብ ጤና አጠባበቅ እንዲሻሻል፣ በሽታዎች እንዲወገዱ ሰርቷል። ጊኒወርም የተባለውን በሽታ ማጥፋት ከካርተር ማዕከል ዋና ዋና ትኩረቶች መካከል አንዱ ነበር። ካርተር በ2009 ዓ ም እንዲህ ብለው ነበር።
ከዓለም ላይ ሙሉ በሙሉ የተወገደው አንድ በሽታ ብቻ ነው። እሱም ከ30 ዓመታት በፊት የተወገደው ፈንጣጣ ነው። ጊኒወርምም በቅርቡ ከዓለም የተወገደ ሁለተኛ በሽታ ይሆናል።
ካርተር የሰብአዊነት ስራቸው በ2002 ለኖቤል የሰላም ሽልማት አብቅቷቸዋል።
የኖቤል ሰላም ሽልማት ያሸነፍኩት የካርተር ማዕከል በሰራው ስራ ነው። ስለዚህ ስለ ሰላምና ስለ ሰብአዊ መብት በተሰሩ ስራዎች ታሪኬ በደንብ ያረካኛል። ማለቴ ማን አይረካም?
ጂሚ ካርተር ከጥቂት ዓመታት በፊት ለመጨረሻ ጊዜ ከሰጧቸው ቃለ መጠይቆች ባንዱ ለወደፊት ምን እንደሚመኙ ቪኦኤ ጠይቋቸው የሚከተለውን ነበር ያሉት።
ወደፊት ዩናይትድ ስቴትስ ግንባር ቀደም ለዓለም ሰላም፣ ለሰብአዊ መብት እንዲሁም ለአካባቢ ደህንነት ጥበቃ ተሟጋች እንድትሆን እመኛለሁ። እንዲሁም ሰውን ሁሉ በእኩልነት መመልከት። ይህን ካደረግን ይህች በጣም የምወዳት ሀገሬ እውነተኛ ልዕለ ኃያል ትሆናለች።
በ100 ዓመታቸው ባለፈው ሳምንት እሁድ ያረፉት ጂሚ ካርተር የሽኝት ሥነ ሥርዓቶች ጆርጂያ ውስጥ ተጀምረዋል።
ለረቡዕ
ምሽት ለአማርኛ ቋንቋ አገልግሎት የተመደበልን ሰዓት ተጠናቀቀ። እኛም ዝግጅቶቻችንን አጠናቀናል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን መርቶልናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። በነገው ምሽት ዝግጅታችንን እንጠብቃችኋለን። እስከዛው ዝግጅቶቻችንን ከዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም ከአት ቪኦኤ አማሪክ የፌስቡክ ገጻችን፣ ዩቲዩብ ገጻችንም ላይ ዝግጅቶቻችንን ተከታተሉ። ሰላም፣ በደህና ደሩ።